tokkummaa biyyattiitti dhufuu danda'uun mootummaan tarkaanfachaa
jira. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 22 2013 ዓ.ም ምህረት ዝግጅታችን ጀመረ። በኮሮና ቫይረስ መያዛቸው ለተረጋገጠው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና ባለቤታቸው ሜላኒያ ትራምፕ ከተለያዩ የዓለም ባለስልጣናት የእግዚአብሔር ይማራችሁ መልእክት እየተላለፈላቸው ነው። ዘገባው ባብይረስ ይቀርባል። በሃይማኖታዊና ህዝባዊ በዓላት ላይ የሽብር ጥቃት ለመፈጸም የተዘጋጀ የጦር መሳሪያና በድርጊቱ የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ ተባለ። የብሔራዊ መረጃና ደህንነት አገልግሎት ደረሰኝ ያለውን መረጃ ጠቅሶ ባስተላለፈው ዘገባ ተጠርጣሪው ግለሰብ የጦር መሳሪያዎችን ከትግራይ ጭኖ እንደመጣ አምኗል ተብሏል። በጉዳዩ ላይ መልስ የሰጡን የህዋት ማዕከላዊ ኮሚቴ አባል ህዋት የአገር ሰላምን በማረጋገጥ የሚታወቅና የፊት ለፊት ፖለቲካ ትግል የሚያራምድ ፓርቲ እንጂ በእንደዚህ አይነት የወረደ ተግባር የሚሳተፍ አይደለም ብለዋል። ሙሉ ዘገባውን ቆየት ብለን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እናስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እሳቸውና ባለቤታቸው ሜላኒያ ኮሮና ቫይረስ እንደያዛቸው ይፋ አድርገዋል። ፕሬዚደንት ትራምፕ እሳቸውና ባለቤታቸውን ቫይረሱ እንዳገኛቸው ይፋ ያደረጉት በዋሽንግተን ሰዓት ከሌሊቱ 7 ሰዓት ሌሊት ሲል በትዊተር ገጻቸው ላይ ነው። እኔና ቀዳማዊት እመቤት ኮቪድ-19 እንደያዘን በምርመራ ተረጋግጧል። ካሁን ጀምረን ራሳችንን ለይተን በማቆየት የማገገም ሂደታችንን እንጀምራለን፣ አብረን እናልፈዋለን ብለዋል። እሳቸው ይህን ካወጡ 11 ደቂቃ በኋላ ዋይት ሃውስ ቤተ መንግስት የፕሬዝደንቱ ሐኪም ዶክተር ሾን ኮንሊ ፕሬዝደንቱና ባለቤታቸው ቫይረሱ የተገኘባቸው መሆኑን ማረጋገጣቸውን ያስታወቁበትን መግለጫ አውጥቷል። ፕሬዝደንቱና ቀዳማዊት እመቤቲቱ በአሁኑ ወቅት በደህና ሁኔታ ላይ ናቸው፣ በዋይት ሃውስ መኖሪያቸው ተወስነው ለማገገም አቅደዋል ብለዋል ሐኪሙ። ፕሬዝደንቱ በሚያገግሙበት ጊዜ ስራቸውን ያለምንም እክል ማከናወናቸውን ይቀጥላሉ ብዬ ነው መጠብቀው ያሉት ሐኪማቸው ወደፊት የሚሆነውን ደግሞ አሳውቃቸዋለሁ ብለዋል። ሜላኒያ ትራምፕ በትዊተር ገጻቸው ፕሬዝደንቱና እኔ ዘንድሮ እንደ ብዙዎች አሜሪካውያን ሁሉ ኮቪድ-19 እንደያዘን በምርመራ ስለታወቀ በቤት ራሳችንን ለይተን ተቀምጠናል ብለዋል። በጥሩ ሁኔታ ላይ ነው ያለነው። መጪ እቅዶቼ በሙሉ ለሌላ ጊዜ እንዲተላለፉ አድርጌያለሁ። እባካችሁ ራሳችሁን ጠብቁ፣ አብረን እንወጣዋለን ብለዋል። ፕሬዝደንቱ በቀጣዮቹ ቀናት የታቀዱላቸው የፖለቲካ ዝግጅቶች በሙሉ እንዲሰረዙ ወዲያውኑ ትዕዛዝ መሰጠቱን አንድ የዋይት ሃውስ ባለስልጣን አስታውቀዋል። ዜናው እንደተሰማ የዩናይትድ ስቴትስ አክሲዮን ገበያ ዋጋ አሽቆልቁሏል። የፕሬዝደንቱን የምረጡኝ ዘመቻም ሊያስተጓጉል ይችላል ተብሏል። ፕሬዝደንታዊ ምርጫው ሊካሄድ አንድ ወር ነው የቀረው። በአገር አቀፍ የአስተያየት ግምገማዎች መሰረት ጆ ባይደን በመራጭ ድጋፍ እየመሯቸው ነው። ለወራት የኮቪድ-19ን ክብደት ሲያጣጥሉ የነበሩት ፕሬዚደንት ትራምፕ ትናንት ማታ ለፎክስ ኒውስ ቴሌቪዥን በሰጡት ቃለ መጠይቅ ነው የቅርብ ረዳታቸው የሆኑት ሆፕ ሂክስ ቫይረሱ እንደያዛቸው ስለተረጋገጠ እኔም ቀዳማዊት እመቤቲቱም ተመርምረናል ሲሉ ያስታወቁት። የፕሬዝደንቱ አማካሪ ሆፕ ሂክስ ፕሬዝደንቱ ቅዳሜ ዕለት በፔንሲልቬኒያ ለምረጡኝ ዘመቻ በተጓዙበት ዝግጅት ላይ አብረዋቸው ነበሩ። የማክሰኞ የክሊቭላንዱ ፕሬዝደንታዊ ክርክር ላይ እንዲሁ በማግስቱ ረቡ ሚኒሶታ ላይ በተደረገው የምረጡኝ ዘመቻ ላይም አብረዋቸው ተጉዘዋል። ሆፕ ሂክስ ሚኒሶታ ድሉት ከተማ ላይ በተከናወነው በረቡ ምሽቱ የምርጫ ዘመቻ የድጋፍ ስብሰባ ወቅት የህመም ምልክት ይታይባቸው እንደነበረና ትናንትና ማለት ሐሙስ ጧት ሲመረመሩ ቫይረሱ እንደተገኘባቸው ስማቸው እንዳይጠቀስ የጠየቁ ባለስልጣናት አስታውቀዋል። ያም ሆኖ ፕሬዝደንቱ ትናንቱኑ ከተወሰኑ ከፍተኛ ባለስልጣናት ጋር ሆነው ለምርጫ ዘመቻ የገንዘብ ድጋፍ ማሰባሰቢያ ዝግጅት ላይ ለመገኘት ወደ ኒው ጀርሲ ተጉዘዋል። ዝግጅቱ ላይ ከሌሎች ብዙ ሰዎች ጋር በቅርበት ተገናኝተዋል። ፕሬዝደንቱ ከፎክስ ኒውስ ሻን ሃኒቲ ጋር ባደረጉት ቃለ መጠይቃቸው ሆፕ ሂክስ ከጦር ሰራዊት ወይም ከሌላ የህግ አስከባሪ አካል ሰዎች ላይ ቫይረሱ ተላልፎባት ይሆናል ብለው ነበር። በጣም ከባድ ነገር ነው። ከጦር ሰራዊት ወይም ከህግ አስከባሪ ሰው ጋር ስትሆን ይመጡና ሊያቅፉህ ሊስሙህ ይፈልጋሉ፣ ምክንያቱም ለነሱ ጥሩ ስራ እንደሰራህላቸው ያውቃሉና ብለዋል ፕሬዝደንቱ። ስትጠጋጋ ደግሞ ይህ ሊከሰት ይችላል። ሆፕ መሆኗን የገረመኝ በጣም ነው የምትወዳቸው፣ ነገር ግን አደጋም እንዳለ ታውቃለች፣ ግን ደግሞ ወጣት ነች ብለው ነበረ ፕሬዝደንቱ። ምክትል ፕሬዝደንት ማይክ ፔንስ የፕሬዝደንቱን በኮሮና ቫይረስ መያዝ ዜና ተከትሎ በትዊተር ባወጡት ቃል ካረንና እኔ ለውዶቹ ጓደኞቻችን ለፕሬዝደንት ትራምፕና ቀዳማዊት እመቤት ሚሌኒያ ፍቅራችንን እንገልጻለን፣ እንጸልያለን። በመላው አሜሪካ ከሚሊዮኖች ጋር ሆነን በፍጥነት አገግማችሁ ሙሉ ጤናችሁን እንድታገኙ እንጸልያለን። እግዚአብሔር ከነቤተሰባችሁ ይባርካችሁ ብለዋል። የምክትል ፕሬዝደንቱ የፕሬስ ኃላፊ ዴቪን ኦማሊ ዛሬ በትዊተር ባወጡት ጽሑፍ ምክትል ፕሬዝደንት ፔንስ እና ባለቤታቸው ካረን ተመርምረው ከቫይረሱ ነጻ ሆነዋል ብለዋል። በክሮኤሽያ ጉዞ ላይ ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በበኩላቸው ኮቪድ-19 እንዳልተገኘባቸው አብረዋቸው ለተጓዙ ጋዜጠኞች አስታውቀዋል። ለፕሬዝደንቱና ለቀዳማዊት እመቤቲቱ በአፋጣኝ እንዲያገግሙ እጸልያለሁ ብለዋል ማይክ ፖምፔዮ። የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ጆ ባይደንም ዛሬ ባወጡት መግለጫ ለሚስተር ትራምፕ እና ለቤተሰባቸው ደህንነት መጸለያችንን እንቀጥላለን ብለዋል። ባይደን በትዊተር ገጻቸው ባሰፈሩት ቃል ጂል እና እኔ ፕሬዝደንት ትራምፕን እና ቀዳማዊት እመቤት ሚሌኒያ ትራምፕ በቶሎ እንዲያገግሙ መልካም ምኞታችንን እንገልጻለን፣ ለፕሬዝደንቱና ለቤተሰባቸው ጤና እና ደህንነት እንጸልያለን ብለዋል። ከዜና ቀጥሎ የሚቀርበው የምሽቱ አብይ ርዕስ ከዓለም ዙሪያና ከሀገር ውስጥ ለፕሬዝደንቱና ለቀዳማዊት እመቤቲቱ የተላኩ የመልካም ምኞት መግለጫዎችን ያካተተ ዝርዝር ዘገባ ያቀርባል። ፕሬዝደንት ትራምፕና ባለቤታቸው ለኮቪድ-19 መጋለጣቸውን ይፋ ማድረጋቸውን ተከትሎ ዛሬ ሶስቱም የዩናይትድ ስቴትስ የአክሲዮን ገበያ ሰንጠረዦች ላይ እንዲሁም በእስያና በአውሮፓ ገበያዎችም የዋጋ ማሽቆልቆል ታይቷል። ዳው ጆንስ እና S&P 500 የተባሉት ላይ 1.2% ቀንሰው ሲታይ በብዛት የቴክኖሎጂ አክሲዮን ገበያን የሚያሳየው ናዝዳክ ላይ ደግሞ 1.6% ቅናሽ ታይቷል። በእስያ፣ በጃፓን፣ በሲንጋፖር፣ ጃካርታ እና ባንኮክ እንዲሁም በአውሮፓ ለንደን፣ ፓሪስ እና ፍራንክፈርት ላይ እንዲሁም ሲድኒ ላይ የዋጋ ማሽቆልቆል መታየቱ ነው የተዘገበው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኮሎምቢያ የህፃናት መብት ተሟጋቿ ሜሪሊን ቨርጋራ ፔሬዝ የዚህን ዓመት የናንሰን የስደተኞች የላቀ ሽልማት አሸነፉ። ሽልማቱ የተሰጣቸው ከ210 በላይ በሺዎች የሚቆጠሩ ህፃናትን ከህገወጥ የሰዎች ዝውውርና ከወሲብ ብዝበዛ ጥቃት ተከላክለው በማዳን ላደረጉት ከፍተኛ አስተዋጽኦ ነው። የሰባዊነት ሽልማቱ በግዳጅ የተፈናቀሉ ሰዎችን በመታደግ አስደናቂ ስራ ላከናወኑ ሰዎች በተባበሩት መንግስታት የስደተኞች ኮሚሽን በየአመቱ የሚሰጥ ሽልማት ነው። ከጄኔቫ የቪኦኤዋ ሊሳ ሽላይን የዘገበችውን ደረጀ ደስታ ያቀርባዋል።
ሜርሊን ቨርጋራ ፕሬዝ ማዬ ተብለው ይጠራሉ። በካሪቢያን ክልል በህፃናትና አዋቂዎች ላይ የሚደረገውን የወሲብ ብዝበዛ ለማስቀረት የሚሰራው ሬናሰር ፋውንዴሽን የተባለው በጎ አድራጊ ድርጅት አስተባባሪ ናቸው። ድርጅቱ የተቋቋመው ከ30 ዓመት በፊት ሲሆን እስካሁን 22000 የሚደርሱ ህፃናትና አዋቂዎችን አድኗል። ሬናሰር የሚለው ቃል በአካባቢው ዳግመኛ መወለድ እንደማለት ነው። የተባበሩት መንግስታት የስደተኞች ኮሚሽነር ቃል አቀባይ ቦሪስ ቼሽሮኮቭ እንደሚሉት ማይ ቨርጋራ የሰሩት ስራ ከጀግንነት የተናነሰ አይደለም። ለአሜሪካ ድምጽ እንደተናገሩት የማይ ቨርጋራ ቡድን ህገወጦቹ የሰዎች አዘዋዋሪዎችና ኮንትሮባንዲስቶቹ በሚዘዋወሩበት አካባቢ ድረስ ዘልቀው የገቡ ቡድኖችን በመምራት መስራታቸውን ገልጸው ይህን ብለዋል።
They identify children and they help them get out of these.
ህጻናቱን ፈልገውና ለይተው ያገኙአቸዋል። ከነዚህ አስከፊ ብዝበዛዎችና አሰቃቂ ሁኔታዎችም ረድተው ያወጧቸዋል። ልጆቹን ከነዚህ ወንጀለኛ ድርጅቶች እጅ ፈልቀቀው በማውጣት የወደፊት ተስፋ እንዲኖራቸው ለማድረግ ጥረት በሚያደርጉበት ጊዜ የራሳቸውን ህይወት ላደጋ ጋልጠው በመስጠት መሆኑም ይታወቃል።
ህጻናቱ አንዴ ከአዘዋዋሪዎች እጅ እንዲወጡ ከተደረጉ በኋላ ከደረሰባቸው የአእምሮና የስሜት ስብራት እንዲያገግሙ የስነ ልቦና ምክርና እርዳታ ይሰጣቸዋል። ከህጉም እርዳታ በተጨማሪ የቀለም ትምህርትና የሙያ ስልጠና እየተሰጣቸው አገግመው የሚታነጹበት የ18 ወራት ጊዜ ይኖራቸዋል። ባለፉት 5 ዓመታት 1.7 ሚሊዮን የሚሆኑ የቬኔዙዌላ ስደተኞችና ተፈናቃዮች ወደ ተሻለና ደህንነቱ የተጠበቀ ስራ ለማግኘት ወደ ኮሎምቢያ ተሰደዋል። ቼሽሮኮቭ እንደሚሉት ከነዚህ ብዙዎቹ በህገ ወጥ የሰዎች አዘዋዋሪዎች፣ የወንጀል ቡድኖችና ታጣቂዎች እጅ እየወደቁ ተይዘዋል። በዚህ የተነሳ ለወሲብ ብዝበዛና ንግድ የተጋለጡ ሴቶችና ልጃገረዶች ቁጥር በከፍተኛ ሁኔታ እየጨመረ መጥቷል። የናንሰን ሽልማት በኖርዌይና ስዊስ መንግስታት ከሚለገሰው ከ150,000 ዶላር ጥሬ ገንዘብ ጋር የሚሰጥ ነው። ተሸላሚዎቹ ሎሬቶች የሚያገኙትን ገንዘብ ለሽልማት ያበቋቸውን በጎ ስራዎች የበለጠ ተክተው እንዲያከናውኑበት ታሳቢ ተደርጎ የተሰጠ መሆኑም ተነግሯል።
በመጨረሻም የፕሬዝዳንት ዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ የምትቀበላቸው ስደተኞች ቁጥር አሁንም እንዲቀነስ እንደሚፈልግ አስታውቋል። ለሚቀጥለው የአውሮፓውያን 2021 ዓመተ ምህረት የሚገቡ አዲስ ስደተኞች ቁጥር ከ15,000 እንዳልፍ የሚጠይቅ ሐሳብ ነው ያቀረበው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ረቡዕ ዕለት ባወጣው መግለጫ የፕሬዝዳንት ትራምፕ የመጪው 2021 እቅድ የአሜሪካን ህዝብ በማገልገል ቀዳሚ ኃላፊነቱን እየተወጣ ካለም ዙሪያ እጅግ ተጋላጭ የሆኑ ሰዎችን ለመርዳት የአሜሪካን ያላሰለሰ ቁርጠኝነት የሚያረጋግጥ ነው ብሏል። ያስተዳደሩን የስደተኛ ፖሊሲ የሚነቅፉ ተቺዎች ደግሞ ውሳኔውን አውግዘውታል። በቀደመው የፕሬዝዳንት ባራክ ኦባማ አስተዳደር ዘመን አመታዊው ዩናይትድ ስቴትስ የምትቀበላቸው ስደተኞች ገደብ ከ70,000 እስከ 85,000 ይደርስ እንደነበረ ነው የተዘገበው። የውጭ ጉዳይ ሚኒስቴር ለኮንግረስ በሰጠው ማብራሪያ ለመጪው 2021 ዓመተ ምህረት ከ300,000 በላይ አዲስ የስደተኝነትና ጥገኝነት ጠያቂዎች ይኖራሉ ብለን እንጠብቃለን ብለዋል። ከዚያ ውስጥ 15,000 በስደተኛ መቀበያ መርሃ ግብር የሚገቡ ሲሆን ከ290,000 በላይው ደግሞ ጥገኝነት ጠያቂዎች ይሆናሉ ነው ያለው። ይሁን እንጂ ባንድ ጥናት መሰረት አምና በ2019 ጥገኝነት ከጠየቁ ውስጥ 2/3 ፈቃድ እንዳልተሰጣቸው የተፈቀደላቸውም ቢሆኑ ውሳኔ ለማግኘት ከ3 እስከ 4 ዓመት እንደተጠበቁ ታውቋል። በአሜሪካ የሲቪል መብቶች ህብረት ACLU ከፍተኛ የህግ አማካሪ የሆኑት ማናር ዋሂድ መንግስት የሚቀበላቸውን ስደተኞችና ጥገኝነት ጠያቂዎች ቁጥር እያገዘፈ የሚያቀርበው አንዱን ባንዱ ለመሰረዝ እንዲመቸው ነው ብለዋል። የኢሚግሬሽን ህጋችን ከስደተኛና ከጥገኝነት ጠያቂ እንድንመርጥ ሳይሆን ሁለቱንም ለማስተናገድ የተደነገገ ነው ብለዋል። በቀጣዩ ፕሬዝዳንታዊ ምርጫ ከሚስተር ትራምፕ ጋር የሚወዳደሩት ዲሞክራቱ ጆ ባይደን ከተመረጡ በየአመቱ የምንቀበለውን ስደተኛ ቁጥር ወደ 125,000 ከፍ አድርጋለሁ ሲሉ ቃል መግባታቸው ይታወቃል። በመጨረሻም በዓለም የማራቶን ውድድር ታሪክ ሁለተኛውን ፈጣን ሰዓት በማስመዝገብ ስሙ የሚወሳው ቀነኒሳ በቀለ የፊታችን እሁድ ይደረጋል ተብሎ በተጠበቀው የለንደን ማራቶን ላይ እንደማይወዳደር አስታውቋል። ቀነኒሳ ለዚህ ያቀረበው ምክንያት ባቱ ላይ ጉዳት መድረሱን ነው። ቀነኒሳ ጉዳቱ የደረሰበት ሁለት ፈጣን ልምምዶችን አከታትሎ በመስራቱ መሆኑን መናገሩን ሮይተርስ ዘግቧል። በሴንት ጄምስ መናፈሻ ስፍራ በሚከናወነው ውድድር በቀነኒሳና የዓለም ክብረ ወሰን ባለቤት በሆነው በኬንያዊው ኢልዩድ ኪፕቹጌ መካከል የጋለ ፉክክር ይደረጋል ተብሎ ሲጠበቅ ነበር። የቀነኒሳ በዚህ ሁኔታ በውድድሩ ላይ አለመሳተፍ ኪፕቹጌ በማራቶን ዘርፍ ትልቅ ስም ባለው የለንደን ማራቶን ለአምስተኛ ጊዜ ባለድል እንዲሆን መልካም አጋጣሚ ይፈጥርለታል ተብሏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 22 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃለን። በዚህ አጋጣሚም አድማጮቻችን በፕሮግራማችን ላይ የዓመተ ምህረት ስህተት ተፈጥሮ እንደነበር ጠቁመውናል። 2013 በማለት ፋንታ 2012ን ስጠቅም እንደቆየሁ በተለይ ደግሞ እኔ ተነግሮኛል። ለተፈጠረው ስህተት ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የአሜሪካ ምርጫ ሊደረግ ወደ አንድ ወር ገደማ በቀረበት ጊዜ በኮሮና ቫይረስ መያዛቸው ለተረጋገጠው የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና ባለቤታቸው ሜላኒያ ትራምፕ ከተለያዩ የዓለም ባለስልጣናት የእግዚአብሔር ይመራችሁ መልእክት እየተላለፈላቸው ነው። የቪኦኤ ዘጋቢዎች ከተለያዩ የዓለም ክፍሎች የተሰባሰቡትን መልእክቶች አጠናቅረው የሰሩትን ዘገባ ስመኝሽ የቆየ ታቀርበዋለች።
የፕሬዝዳንት ዶናልድ ትራምፕ እና ባለቤታቸው ሜላኒያ ትራምፕ በኮሮና ቫይረስ መያዝ ዜና ተከትሎ በዓለም ዙሪያ የሚገኙ መሪዎችና ታዋቂ ግለሰቦች የመልካም ምኞት መግለጫቸውን እያስተላለፉ ነው። ምክትል ፕሬዝዳንታቸው ማይክ ፔንስ በትዊተር ባወጡት የመልካም ምኞት መግለጫ ከኬረን ጋር ሆነን ለውዶቹ ጓደኞቻችን ለፕሬዝዳንት ትራምፕ እና ለቀዳማዊት እመቤት ሜላኒያ ፍቅራችንን እንገልጻለን፣ እንጸልይላቸዋለን። በመላው አሜሪካ ከሚሊዮኖች ጋር ሆነን በፍጥነት እንዲያገግሙና ሙሉ ጤንነታቸው እንዲመለስ እንጸልያለን። እግዚአብሔር ፕሬዝዳንቱንና ቀዳማዊት እመቤትን ከነ ቤተሰባቸው ይባርክ ብለዋል። የምክትል ፕሬዝዳንቱ የፕሬስ ጸሐፊ ዴቪድ ኦማሊ በትዊተር ገጻቸው ባወጡት ቃልም ምክትል ፕሬዝዳንቱና ባለቤታቸው ተመርምረው ከቫይረሱ ነጻ መሆናቸው መረጋገጡን ተናግረዋል። በክሮሺያ ጉዞ ላይ ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፒዮ በበኩላቸው ተመርምረው ኮቪድ-19 እንዳልተያዙ አብረዋቸው ለተጓዙ ጋዜጠኞች ያረጋገጡ ሲሆን አስከትለውም ፕሬዝዳንቱና ባለቤታቸው ፈጥነው እንዲያገግሙ ጸሎቴ ነው ብለዋል። በመጪው ምርጫ የዲሞክራቲክ ፓርቲው የፕሬዝዳንቱ ተፎካካሪ የቀድሞ ምክትል ፕሬዝዳንት ጆ ባይደንም በትዊተር ገጻቸው ለፕሬዝዳንቱና ለቀዳማዊት እመቤት ሜላኒያ መልካም ምኞታቸውን ገልጸዋል። እኔና ጂል ፕሬዝዳንት ትራምፕና ቀዳማዊት እመቤት ሜላኒያ በቶሎ እንዲያገግሙ መልካም ምኞታችንን እንገልጻለን። ለፕሬዝዳንቱና ለቤተሰባቸው ጤናና ደህንነት እንጸልያለንም ብለዋል ባይደን። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖምም እንዲሁ ለፕሬዝዳንት ትራምፕ የመልካም ምኞት መግለጫቸውን በትዊተር ገጻቸው አማካኝነት አስተላልፈዋል። ዶክተር ቴድሮስ በመልእክታቸው ፕሬዝዳንት ትራምፕና ባለቤታቸው በፍጥነት ሙሉ ለሙሉ እንዲያገግሙ ተመኝተዋል። ዶክተር ቴድሮስ የሚመሩት የዓለም ጤና ድርጅት ኮቪድ-19 የዓለም ወረርሽኝ መሆኑን ያወጀው ከመጋቢት ጀምሮ ነበር። እስካሁንም ከ34 ሚሊዮን በላይ ሰዎች በዓለም ዙሪያ በቫይረሱ መያዛቸው የተረጋገጠ ሲሆን ከ1 ሚሊዮን በላይ ደግሞ ለህልፈት ተዳርገዋል። ከነዚህ ውስጥ 7.1 ሚሊዮን የሚሆኑት አብዛኛው የቫይረሱ ተያዦች በዩናይትድ ስቴትስ የሚገኙ ሲሆን ከ205 ሺህ ሰዎች በላይ ደግሞ ለሞት መዳረጋቸውን የጤና ድርጅቱ መረጃ ያሳያል። ፕሬዝዳንት ትራምፕ አርብ ዕለት ጠዋት በኮሮና ቫይረስ መያዛቸውን በትዊተር ገጻቸው ሲያሳውቁ በመጀመሪያ የመልካም ምኞት መግለጫቸውን ከላኩ መሪዎች መሃል ቀዳሚው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው። ሞዲ በትዊተር ገጻቸው እንዳሰፈሩት ጓደኛዬ የአሜሪካ ፕሬዝዳንት ዶናልድ ትራምፕና ቀዳማዊት እመቤት ሜላኒያ ትራምፕ ቶሎ እንዲያገግሙና በመልካም ጤንነት ላይ እንዲሆኑ እመኛለሁ ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በበኩላቸው ለፕሬዝዳንት ትራምፕና ቀዳማዊት እመቤት ሜላኒያ ቶሎ እንዲያገግሙ የመልካም ምኞት መግለጫቸውን አስተላልፈዋል። በድረ ገጻቸው አማካኝነት መልእክታቸውን ያስተላለፉት ሌላው የዓለም መሪ ደግሞ የራሽያው ፕሬዝዳንት ቭላድሚር ፑቲን ናቸው። ፑቲን ለፕሬዝዳንት ትራምፕ መልካም ጤና ተመኝተው ጥንካሬ፣ መልካም መንፈስህና ተስፈኝነት ከዚህ አደገኛ በሽታ ቶሎ እንድታገግም ይረዳሃል ብለዋል በመልእክታቸው። ከ291 ሺህ በላይ የቫይረሱ ተጠቂዎች በሚገኙባት የጀርመን ቻንስለር አንጀላ ማርኬል በቃል አቀባያቸው አማካኝነት ባወጡት መግለጫም ለዶናልድና ሜላኒያ መልካም እመኝላቸዋለሁ፣ ከኮሮና ቫይረስ ቶሎ አገግመው ወደ ሙሉ ጤንነታቸው እንደሚመለሱም ተስፋ አለኝ ብለዋል። መስከረም አጋማሽ ላይ ከባህሬንና ከተባበሩት አረብ ኤምሬትስ ጋር የሰላም ስምምነት ለመፈራረም ከፕሬዝዳንት ትራምፕ ጋር ተገናኝተው የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትናሁም እንዲሁ ፕሬዝዳንት ትራምፕ በፍጥነት እንዲያገግሙ የሚገልጽ መልእክታቸውን አስተላልፈዋል። ከሀገር መሪዎች በተጨማሪ በቴክሳስ የዲሞክራቲክ ፓርቲን ወክለው የኮንግረስ አባል የሆኑት ጃክዊን ካስትሮ በበኩላቸው ፕሬዝዳንቱ በኮሮና ቫይረስ መያዛቸው አሳሳቢ ነው ሲሉ በትዊተር ገጻቸው አስፍረዋል። ይሄ የፕሬዝዳንቱ የጤና ጉዳይ ብቻ ሳይሆን የሀገሪቱ ደህንነት ጉዳይ ነው ብለዋል ካስትሮ። በአፍጋኒስታን የብሔራዊ መግባባት መማክርት ጉባኤ ሰብሳቢ የሆኑት አብዱላህ አብዱላህም የአሜሪካው ፕሬዝዳንትና ባለቤታቸው በፍጥነት እንዲሻላቸው በትዊተር ገጻቸው ላይ ያሰፈሩ ሲሆን የአሜሪካ ሕዝብ ይህን ወረርሽኝ በአሸናፊነት እንዲያልፉት እመኛለሁ ሲሉ አክለዋል። ፕሬዝዳንት ትራምፕን በተደጋጋሚ በመንቀፍ የሚታወቁት የሲቪል መብት አቀንቃኙ ጄሲ ጃክሰንን ጨምሮ ሌሎች ተቺዎቻቸውን በትዊተር መልእክቶቻቸውን አስተላልፈዋል። ጄሲ ጃክሰን በመልእክታቸው ፕሬዝዳንቱና ቀዳማዊት እመቤት የዚህ በሽታ አስከፊ ገጽታ እንዳይደርስባቸውና በቶሎ እንዲያገግሙ እንጸልያለን። በየትኛውም ሃይማኖትም ሆነ የፖለቲካ አመለካከት ውስጥ ብንሆን በሚሊዮኖች የሚቆጠሩ ሰዎች በዚህ በሽታ ተጠቅተዋልና ሁላችንም ልንጸልይ ይገባል ብለዋል።
ስለሽን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በሃይማኖታዊና ህዝባዊ በዓላት ላይ የሽብር ጥቃት ለመፈጸም የተዘጋጀ የጦር መሳሪያና በድርጊቱ የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። በድርጊቱ የተጠረጠሩት ግለሰቦች ከነ መሳሪያቸው የተያዙት ደቡብ ወሎ ዞን ሐይቅ ከተማ ላይ ነው ተብሏል። የብሔራዊ መረጃና ደህንነት አገልግሎት የሰጠውን መረጃ ጠቅሰው የአገር ውስጥ መገናኛ ብዙሃን ባስተላለፉት ዘገባ ተጠርጣሪው መሳሪያዎቹን ከትግራይ ጭኖ እንደመጣ አምኗል ብለዋል። የወሎ ዘጋቢያችን መስፍን አራጌ ተጨማሪ አለው።
የሐይቅ ከተማ አስተዳደር ከንቲባ ከበደ ካሳ ለአሜሪካ ድምጽ ሬዲዮ እንዳስረዱት ለሽብር ጥቃት ሊውል ነበር የተባለው መሳሪያና መሳሪያውን ሲያጓጉዙ የነበሩ ግለሰቦች ባለፈው መስከረም 16 ነበር በቁጥጥር ስር የዋሉት።
ቅዳሜ ቀን ከቀኑ 6 ሰዓት ተኩል አካባቢ ነበር በጸጥታ ኃይላችንና በህብረተሰባችን በደረሰው ጥቆማ ከፍተኛ ክትትል ሲደረግ ቆይቶ ከተማችን ላይ የተያዘበት ሰዓት ወደ 10 ክላሽንኮቭ መሳሪያና 280 ጥይት የሚሆን በመያዝ ቻለበት ሁኔታ ነው። ያለ
ከንቲባው የተደራጀና በጥንቃቄ የተመራ የመረጃ ለውጥ መኖሩ የጦር መሳሪያው ለታቀደለት አላማ ሳይውል ተይዟል ብለዋል።
መነሻው ከመቀሌ ሆኖ ወደ ባቲ የሚያልፍበት ሁኔታ ነበር የነበረው። መስከረም ወር አካባቢ ላይ ከፍተኛ የሆነ የህዝብ አላት የሚደረግበት ሁኔታ ነው ያለው። ያው መነሻውን ከዛ አድርጎ ያው ሀገር ለማተራመስም ጭምር የሚሰሩ ኃይሎች በኢሬቻ በዓል ላይ የሚፈጠር የወንጀል ድርጊት እንደሚውል ነው የደረስንበት። ስለዚህ መረጃ ሰዎች የጥቆማ ተሰጥቶ ስለነበረ የጸጥታ ኃይላችን በደረሰው የጥቆማ መሰረት የጫነውን ተሽከርካሪ ሲከታተል ቆይቶ ያው ደብቆ ለማሳለፍ የተደረገ ጥረት ነበረ። በነበረው በጥንቃቄ መፈተሽ ሁኔታ ህገወጥ የጦር መሳሪያው ቀጥታ ሲመጣ ኬላ ተሰርቶ ነው የተያዘው መኪናው። ከዛ በኋላ የጫነው አካል አንድ የጦር መሳሪያው ለሽብር ጥቃት የሚውለውን መሳሪያ አዘዋሪ አካል አንድ ተሽከርካሪና አንድ ሽፌር ወደ አሁኑ በቁጥጥር ስር የዋሉበት ሁኔታ ነው ያለው።
የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በበኩላቸው ሙከራው የአማራንና የኦሮሞን ህዝብ በማይመጥናቸው ግጭት ውስጥ ለማስገባት፣ ለውጡን ለማደናቀፍ፣ ሃይማኖታዊና ህዝባዊ በዓላት በተረጋጋ መንፈስ እንዳይካሄዱ ለማድረግ የታቀደ ነበር ይላሉ። ከዚህ በፊትም በደቡብ ወሎ አካባቢ የተለያዩ ቅርጽና ስልት ይዘው እንዲህ አይነት ሙከራዎች መደረጋቸውን ያስታውሳሉ አስተዳዳሪው።
ዞናችንም በተለያዩ ወረዳዎችን ጭምር የተለያየ መልክ ያላቸው ተልእኮና አጀንዳ እየያዙ የሚገቡ ከኦነግ ሸኔ ጋር በመቀናጀት አካባቢውን ለማተራመስ፣ በሃይማኖትን ለማጋጨት አማራን ህዝብም ተረጋግቶ መሪዎችንም ጭምራቸው የተሟላ ልማትና ሰላም እንዳያረጋግጥ ለማድረግ የሚሰራ ስራ ነው።
የብሔራዊ መረጃና ደህንነት አገልግሎት የሽብር ጥቃቱ ሊፈጸም የነበረው በጥቂት የህወሓት የጥፋት ቡድኖችና በኦነግ ሸኔ የህቡ ትብብር እንደነበር ለአገር ውስጥ መገናኛ ብዙሀን በአሰራጨው መረጃ ገልጸዋል። ተልእኮ ተቀብሎ ሲያስተባብርና ሲመራ ነበር ያለውን ግለሰብ ከነ ግብረ አበሮቹ በቁጥጥር ስር መዋሉንም አመልክቷል። አማርኛ፣ ኦሮምኛ፣ አፋርኛ፣ ሶማሊኛና አረብኛ ቋንቋን ይናገራል የተባለለትንና የሽብር ቡድኑን ሲመራ ነበር የተባለውን ተጠርጣሪ ከነ ግብረ አበሮቹ ለመያዝ የፌዴራልና ክልል ፖሊስ ኮሚሽኖች፣ መከላከያ ሰራዊትና ህዝቡ በጋራ መስራታቸውን መግለጫ ያስረዳል። ፋና ብሮድካስቲንግ ኮርፖሬት ከብሔራዊ መረጃና ደህንነት አገልግሎት እንደደረሰው ገልጾ በአስተላለፈው ዘገባ ተጠርጣሪው ግለሰብ እንድሪስ እያሱ የጦር መሳሪያዎቹን ከትግራይ ጭኖ እንደመጣ አምኗል።
ከነመሳሰዴቲ ወለገረና እንጭዴ ዋጅረት ከነመሳሰዴ ሰነት ዲኤንኤ ቀጥታና ነው ትግራይ ወደ ትግራይ ክልል ጸጥታ ኃላፊ ቢሮ ጧት 3 ሰዓት ሄድኩ። መሳሪያው ተዘጋጅቷል እንጭነላችኋለንም አሉኝ። እኔም ሻልኩ ማታ 3 ሰዓት እንጭናለን አለኝ። 3 ሰዓት መተው የመኪናውን ቁልፍ ከልጁ ተቀበልልን አሉኝ። እኔም ቁልፉን ተቀብዬ ሰጠሁት። ከዛ ሄደው ጭነው መጡ። 10 ክላሽና 1000 ጥይቶች ይዘው መጡ። መኪና ላይ ሲጫን መኪናው ከ300 ጥይቶች ውጪ መሸከም አልቻለም። 700ውን እዛው በመተው 10 ክላሽና 280 ጥይቶችን ጭነው ሰጡ።
ክላሽ ቁዳኔጂ ራሳሳ ቁመቶ ኮፎ ዳይድፋ የሮ መኪና ትገልችኑ ራሳሳ ድበሰዲ ማለይ ባቹ ድት ድበሰርባቹ መጥዲሰኒ ክላሽ ቁዳኔጂ ራሳሳ ድባ ሰዲጀ ዳኔ ኪሲ ትቆራኒኑ ትከነኒ ለኮፍናን ጋር ድበላ ማፈሰድ ተመተጋ ካምነገኛን ቆበኒ ሰከጣን።
የአማራ ክልል የሰላምና የህዝብ ደህንነት ጉዳዮች ቢሮ ምክትል ኃላፊ ኮማንደር መንገሻ አውራሪስ የኮንትሮባንድ ልውጥ ይደረግባቸዋል የሚባሉ ቦታዎችን ጨምሮ ጥብቅ ክትትልና ቁጥጥር ይደረጋል ብለዋል።
በተለይ እነዚህ ቁልፍ የሚባሉና መለስተኛ የሚባሉ በሮች ተለይተዋል። በሁሉም ቦታዎች ላይ የልዩነት ፖሊሳችን፣ ሚሊሻ አባላችን፣ አጠቃላይ ጸጥታ መዋቅራችን የተጠናከረ ፍተሻ ነው እየተካሄደ የሚገኘው። በተለያዩ ቦታዎችን ህገወጥ መሳሪያ የሚያዝበት ሁኔታዎች ናቸው ያሉት። ይሄ ደግሞ ክትትል አግባባችንና የቁጥጥር ቦታዎች ሁሉ ኃይላችንን በተጠንቀቅ እና በመግጁ የሚሰራበት ሁኔታ ነው ያለው። በዚህም ውጤት እየመጣ ነው እንግዲህ የሚገኝ
ህዝቡ የመረጃ ምንጭ በመሆን ለአካባቢው ሰላም መረጋገጥ የሚያደርገውን አስተዋጽኦ ያደነቁት ኮማንደር መንገሻ ይህ ተጠናክሮ እንዲቀጥል ጠይቀዋል።
አጠቃላይ የሀገራችንን ሰላምና ደህንነት ለመጠበቅ ብሎም የክልላችንን ህዝብ ሰላሙን ለማረጋገጥ የጸጥታ መዋቅራችን እየሰራ ያለው ስራ አለ። የህዝቡ አካልነት ከመቼውም ጊዜ በላይ በጣም ጥሩ ነው። የወጣቱ አደረጃጀት በየትኛውም መልኩ ከጸጥታ መዋቅራችን ጋር ሆኖ እየሰራ ነው የሚገኘው። ህዝብ ደግሞ ሰላምን ይፈልጋል፣ ጸጥታን ይፈልጋል። ይህ የሚሆነው ደግሞ አሁንም ተቀራርቦ የመስራት ተቀናጅቶ የመስራት ሁኔታ ይበልጥ እየጎለበት ነው እየተናከረ መሄድ አለበት። መግባችን ሰላምና ደህንነት ለማረጋገጥ ከህይወት መስዋዕትነት የሚደርስ ካለመሀላ ነው እና የሰጠው ነው። ይህን መተግበር ማረጋገጥ ይገባናል። የህዝቡ ድጋፍ አሁን በተጀመረበት አግባብ መረጃ የመስጠት ባህላችን እየዳበረ ነው። ይህም ተጠናክሮ መቀጠል አለበት።
የጦር መሳሪያዎቹን በባቲና ከረዩ በኩል በማሸጋገር ቢሾፍቱና አዲስ አበባ አስገብቶ በኢሬቻ በዓላት ላይ ትርምስ ለመፍጠር ታስቦ እንደነበር የብሔራዊ መረጃና ደህንነት አገልግሎት መግለጫ ያስረዳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በሌላ በኩል በጉዳዩ ላይ መልስ የሰጡን የህወሓት ማዕከላዊ ኮሚቴ አባል አቶ ነጋ ሰፋ ህወሓት የሀገር ሰላምን በማረጋገጥ የሚታወቅና የፊት ለፊት ፖለቲካ የሚያራምድ ፓርቲ እንጂ በእንደዚህ አይነት የወረደ ተግባር እንደማይሳተፍ ይታወቃል ብለዋል። ይህ የቀረበው ክስ የፌዴራሉን መንግስት አቅም ማነስ የሚያሳይና የተስፋ መቁረጥ ድራማ ነው በማለት አጣጥለውታል። የመቀሌው ዘጋቢያችን ሙልጌታ ጽብሃ ስርስር ዘገባውን ያስደምጠናል።
የኢሬቻ በዓል ለማወክና የሽብር ተግባር ለመፈጸም የተዘጋጁ ሰዎች ከነጦር መሳሪያቸው መያዙ የኢትዮጵያ የመረጃና ደህንነት አገልግሎት በትናንትናው ዕለት ገልጿል። እነዚህ የሽብር ተግባር ለመፈጸም የተዘጋጁ ኃይሎች በህወሓትና በኦነግ ሸኔ የሚደገፉ ናቸው በማለትም ገልጿል። በጉዳዩ ላይ መልስ የሰጡት የህወሓት ማዕከላዊ ኮሚቴ አባልና በህወሓት ጽህፈት ቤት የአደረጃጀት ኃላፊ አቶ ነጋ ሰፋም ህወሓት ሰላም እንዲሰፍን እየሰራ የነበረና አሁንም ክልሉ ሰላም ያደረገ ፓርቲ ነው በማለት ገልጸዋል።
የኢሬቻ በዓልም የወንድሞቻችን በዓል ነው፣ የእኛ በዓል ነው ብለን ነው የምናስበው። ይሄ በዓል በሰላም እንዲከበር ህዝቡ በሰላም ወጥቶ በሰላም እንዲገባ ነው የምንፈልገው። እኛ ወደዚህ የወረደ እንደዚህ አይነት ስራ ልንገባ አንችልም። እንደማንገባ እነሱም ያውቃሉ። ግን እነሱ ተስፋ የቆረጡበት የመጨረሻ ደረጃ ስላሉ በዚህ የተስፋ መቁረጥ ህዝቡን ለማደናገር አጀንዳን ለማስቀየስ ህዝቡ በየአካባቢው እያነሳው ያለ የህጋዊ መንግስት አይደለም፣ ከዚህ በኋላ በሀገሪቱ መንግስት የሚባል የለም፣ ስለዚህ እርስ በራሳችን መተዳደር አለብን፣ ናሽናል ዲያሎግ ተካሂዶ በጋራ መሰብሰብ አለብን የሚሉ በርካታ ጥያቄዎች ለዛም ከዚህ ሊገባጡ ስለሆኑ አጀንዳ ለማስቀየስ ሁሌ እንደሚያደርገው እየሰራው ያለ ድራማ ነው።
በአሁኑ ጊዜ የትግራይ ጸጥታና አስተዳደር ቢሮ የክልሉ ጸጥታና ደህንነት የሚጠብቅ ነው። በሚሰራው ስራም ከሌሎች የሀገሪቱ አካባቢዎች በተለየ መልኩም ትግራይ ሰላም እንድትሆን አድርጓል ብለዋል። ሌላው አካባቢም ሰላም እንዲሆን የሚፈልግ ቢሮ እንጂ በእንደዚህ ያለ ተግባር አይሳተፍም በማለትም አጣጥለውታል።
ዝምድም የለውም፣ ብቃትም የለውም፣ አቅምም ያለው የለውም። ስለሌለው ትልቅ ስራ ሊሰራ አይችልም። ሀገሪቱ በየቀኑ ታላላቅ ጄኔራሎች መስዋዕት የሚያጋጥምበት የህዳሴ ግድብ ኃላፊ ኢንጂነር ስመኘው በፀሐይ ተራራ ስቴዲየም ላይ የሚገደልበት፣ የአማራ ክልል አመራሮች ቢሮቸው ላይ የሚገደልበት ሁኔታ ነው። አገር የሚጠበቅ አይደለም። አገር የሚጠበቅ ስላልሆነ ብቃት ስለሌለው ያለው አሁን እየሰራው ያለው በጅጅጋ ሁለት ቦምብ ሲገባ ይዣለሁ፣ ቆቦ ሶስት ክላሽ ሲገባ ይዣለሁ የሚል ማይሆኑ ድራማዎች እየሰራ ነው ያለ። የኢትዮጵያ ህዝብ የኢትዮጵያ ደህንነት ተቋም ምንድን ነው ሲሰራ የነበረ የሚል ስለሚያውቅ አሁን እነዚህ ሰበር ዜና እያሉ የሚያቀርቧቸው በጣም የሚያሳፍር ነው። ስለዚህ ይሄ ድራማ የኢትዮጵያ ህዝብ ሊቀበለው አይችልም፣ የዓለም ህዝብም አይሰማውም።
የኢትዮጵያ ወቅታዊ ችግር በመረዳት የመከላከያ ሰራዊትና ዓለም አቀፍ ማህበረሰብ የበኩላቸው ድርሻ ሊወጡ ይገባል በማለትም አቶ ነጋ ገልጸዋል። የሀገሪቱ ችግር ለመፍታት አሁንም ሁሉንም ያሳተፈ ሀገር አቀፍ መድረክ ማዘጋጀት እንጂ እንደዚህ አይነት በሬ ወለደ መረጃ በማቅረብ አይደለም የሚፈታው በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የወሎውን ዘጋቢያችን መስፍን አራጌንና የመቀሌውን ዘጋቢያችንን ሙልጌታ ጽብሃ ላደረሱን ዘገባ እናመሰግናለን። ወደ ሌላ ዘገባ ስናልፍ ደግሞ ኢትዮጵያውያንና ትውልደ ኢትዮጵያ የኢትዮጵያ መንግስትን የሚቃወም ሰልፍ በዋሽንግተን ዲሲ አካሄዱ። ሰልፈኞቹ ተቃውሞን ያደረጉት መንግስት በተለይ በኦሮሞ ሕዝብ ላይ ያደርሳል ያሉትን የመብት ረገጣዎች ለማጋለጥ እንደሆነ ገልጸዋል። ሰልፉን ያዘጋጁት በዋሽንግተን ዲሲና አካባቢው የሚገኙ የኦሮሞ ማህበረሰብ አባላት ሲሆኑ ከተለያዩ ከተሞች የመጡ ተሳታፊዎች እንዳሉበት ተናግረዋል። በሰልፉ ላይ ተገኝቶ ተቃውሞን የተከታተለው የኦሮምኛ ክፍል ባልደረባ ሶራ ሀለኬ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ምላሽ ማግኘት እንዳልቻለ ጠቅሶ ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
ከሰልፉ አስተባባሪዎች መካከል አንዱ የሆኑት በዋሽንግተን ዲሲ የኦሮሞ ኮሚኒቲ ምክትል ሊቀመንበር አቶ አሰፋ ኪትል ስለ ሰልፉ ዓላማ የሚከተለውን ተናግረዋል።
ዋና ዓላማው በአሁኑ ጊዜ የኢትዮጵያ መንግስት በህዝባችን ላይ እያደረገ ያለውን መጠነ ሰፊ ረገጣዎችን ለማጋለጥ እና የኢትዮጵያ መንግስት እዚህ ወር መጨረሻ በኋላ ደግሞ ህጋዊ መሰረትም የሌለው መሆኑን ለዓለም ህዝብ ለማሳወቅ ነው። ከአሁን ድረስ እየፈጸመ ያለው የሰብአዊ መብት ረገጣ፣ እስራት፣ ግድያ፣ ዝርፊያ ይሄ ሁሉ ተጠቃሎ ህጋዊ መንገድም ስለሚያበቃ ኦሮሞም ሆነ የኢትዮጵያ ህዝቦች ህጋዊ መንግስት የላቸውም።
መንግስት ለእሬቻ በዓል እየወጡ ያሉ ሰዎችን ጭምር በማሰር ላይ ይገኛል ያሉት አቶ አሰፋ ህዝቡን ያለመሪ ለማስቀረት እውቅ የፖለቲካ ሰዎችን እየለቀመ በማሰር ላይ ይገኛል ብለዋል።
ጀዋር መሐመድ፣ የኦኤልኤፍ ፖለቲካ መሪዎች፣ በህዝቡ መካከል ተሰሚነት ያላቸው አባገዳዎች እና ወጣቶች እየተለቀሙ እየታሰሩ ነው ማለት ነው። ይሄ እንግዲህ ህዝቡን ያለመሪ ለማስቀረት እና በአጠቃላይ የወታደር መንግስት ለማሰን እየተሰራ ነው ማለት ነው። ይህ
ለአቶ አሰፋ ታስረዋል ስለተባሉት ሰዎች በስፍራው የተገኘው ሪፖርተራችን ሶራ የሚከተለውን ጥያቄ አቅርቦላቸው ነበር።
በብዙ ሺህ የሚቆጠሩ የታሰሩ የምትላቸው ሰዎች መንግስት የምለው ተጨባጭ ማስረጃ እንዳገኘባቸው፣ ሌሎቹም ደግሞ በህግ እያጣራቸው እያለ እንደሆነ ነው የምናገረው። በድርጊቱ አለመሳተፋቸውን የምታውቁበት ነገር አለ?
እነዚህ የቦታ የሚታሰሩ ሰዎች መንግስት እንደምለው ወንጀል የተጠረጠሩ ሳይሆኑ ህጋዊ በሆኑ ኦፊሶች ውስጥ የሚሰሩ ፓርቲዎቹ በህጋዊ መንገድ ኦፊስ ከፍቶ በአዲስ አበባ ውስጥ ወይም በፍንፍኔ ውስጥ የሚሰሩ እነዚህና ሌሎችም በየቦታው የህዝብ ተወካዮች የሆኑት ወንጀል ሳይኖራቸው ዝም ብሎ ይዞ አስሯቸው ከዛ በኋላ ለሶስት ወር ለአራት ወር ለስድስት ወር እንደ አብዲ ረጋሳ አዲስ አበባ ውስጥ ነው ያለው። እንደነዚህ አይነት ሰዎችን አስሮ ወንጀለኛ ነው ይላሉ።
ከመስከረም 30 በኋላ ህጋዊ መንግስት አይኖርም ነው እያላችሁ ያላችሁት? ምርጫው በሰላም እንዲካሄድ ምን አማራጭ ነው?
ከዚህ ሁሉ ነጻ ልንሆን የምንችለው ህዝቦች ነጻ ሆኖ የራሳቸውን ተወካይ እንዲመርጡ እድል እንዲሰጣቸው ነው። ያንን ለማብቃት ደግሞ እውነተኛ የህዝብ ተወካይነት ያላቸው የፖለቲካ ድርጅቶች አንድ ላይ መጥቶ ተወያይቶ ጊዜያዊ መንግስት አቋቁሞ ከዛ በኋላ ፍትህና ርትዕ የሞላበት ምርጫ እንዲካሄድ ነው። የሚቃወሙትን በሙሉ እስር ቤት አስገብቶ ምርጫ የሚባለው ነገር የለም። እንኳንስ ምርጫ ሰው ከቤቱ ወጥቶ መግባት ባልቻለበት ሁኔታ ቄሮች በስመ ወጣት በመሆናቸው ብቻ እና ኦሮሞ በመሆናቸው ብቻ ወንጀለኛ ተብሎ ያለ ምንም ፍርድ ቤት በየቦታው ተይዞ የሚታሰሩበት፣ የሚገደሉበት፣ ተገሎ እንኳ ሬሳ መውሰድ የማይችሉበት ደረጃ ውስጥ ነው ያለው ማለት ነው። በዚህ መካከል ምርጫ የሚባለው ነገር ምንም የማይመስል ነገር ነው።
ሰልፈኞቹ ተቃውሟቸውን በማካሄድ ላይ ሲሆኑ በአሜሪካ የውጭ ጉዳይ ሚኒስትር፣ በዓለም ባንክና በሕግ አውጪው ምክር ቤት ካፒቶል ፊት ለፊት እንደሚያደርጉ ገልጸዋል። በትናንትናው ዕለት በዋሽንግተን የኢትዮጵያ ኤምባሲ ፊት ለፊት የተቃውሞ ሰልፍ ማድረጋቸውን አስተባባሪው ተናግረዋል። በተቃውሞ ሰልፈኞቹ ስለተነሱ ክሶች የኢትዮጵያ ኤምባሲ ለማነጋገር ያደረግነው ሙከራ አልተሳካም። ወደፊት በዚህ ጉዳይ ምላሽ የምናገኝ ከሆነ ይዘን የምንቀርብ መሆኑን እንገልጻለን።
ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የድሬዳዋ አስተዳደር ትምህርት ቢሮ በአስተዳደሩ ትምህርት ለማስጀመር 4 አይነት አማራጮችን ሊጠቀም ማሰቡን አስታወቀ። የአስተዳደሩ ትምህርት ቢሮ ኃላፊ ወይዘሮ ሙሉካ መሐመድ በሰጡት ጋዜጣዊ መግለጫ የህጻናትን ደህንነት ባስጠበቀ መልኩ ትምህርት እናስጀምራለን ብለዋል። አዲስ ቸኮል ዝርዝር አለው።
በኮቪድ-19 ምክንያት ባለፈው ዓመት መጋቢት ጀምሮ በመላ ሀገሪቱ የተዘጉ ትምህርት ቤቶች አስፈላጊውን ቅድመ ዝግጅት አድርገው ትምህርት እንዲጀምሩ የህዝብ ተወካዮች ምክር ቤት በወሰነው መሰረት የድሬዳዋ አስተዳደር አስቅድመ ዝግጅት እያደረግኩ ነው ብሏል። የቢሮ ኃላፊ ወይዘሮ ሙሉካ ማመድ ለጋዜጠኞች በሰጡት መግለጫ እንዳስታወቁት በአስተዳደሩ እውቅና ያላቸው 150 ትምህርት ቤቶች የኮቪድ-19 ወረርሽኝ ግምት ውስጥ ባስገባ መልኩ በአማካይ 25 ተማሪዎችን በአንድ ክፍል ይዞ ትምህርት ለመጀመር ያላቸውን አቅም የተለያየ ነው ብለዋል። ለዚህም ትምህርት ቤቶቹ በአራት ተከፍለው በተለያየ መንገድ ትምህርት እንዲጀምሩ እንደሚደረግ ነው ወይዘሮ ሙሉካ ያስታወቁት።
4 አማራጮች ናቸው የተለዩት። በፈረቃ በነበረው ሆኖ በፈረቃ መቀጠል የሚችል የተለያዩ ክፍሎች ያላቸው ያንን ክፍሎች ተጠቅመው መቀጠል የሚችል፣ በፈረቃ መቀጠል የማይችል ደግሞ ባቢት በነበረውን ገጠር ላይ አብዛኛው በአንድ ፈረቃ ነበር ድሮ የምንሰራው፣ በዛ በነበረው በአንድ ፈረቃ ብቻ መቀጠል የሚችል ትምህርት ቤት ስንት ናቸው የሚሉ፣ ሌላው 4ኛ አማራጭ በሳምንት ውስጥ 3 ቀን በማስተማር እስከ ቅዳሜ ገፍተው በ6 ቀን ለምሳሌ ሰኞ ሮብና አርብ ከአንድ እስከ አራት የሚማሩ ከሆነ ማክሰኞ ሐሙስና ቅዳሜ ከአምስት እስከ ስምንት የማስተማር ለምን በፈረቃም ማስተማር የማይችል ለዚህን ትምህርት ቤቶችም የለየንበት ሁኔታ ነው ያለው።
ከከተማው አስተዳደር ትምህርት ቤቶች አብዛኞቹ አስቀድሞ ሙሉ ቀን ያስተምሩ ስለነበረ አሁን በሁለት ፈረቃ ለማስተማር እንደማይቸገሩ ወይዘሮ ሙሉካ ይገልጻሉ። ቀሪዎቹ ትምህርት ቤቶችም በተለያየ አቅም ደረጃ ይገኛሉ ነው የሚሉት።
እነዚህን ትምህርት ቤቶች ስንለይ አንደኛ ሙሉ ቀን በነበረው መቀጠል ይችላል ያለው የግል ትምህርት ቤቶች ወደ 23 የሚሆኑ 150 ትምህርት ቤቶች ናቸው ድሬዳዋ ላይ ያሉም በቢሮ ደረጃ እውቅና ያላቸው። ከዚህ ውስጥ 15% በነበረው ዱሮም ትንሽ 20-18 እንደዚህ ተማሪ ያላቸው መቀጠል የሚችሉ አሉ። ወደ 62% ደግሞ በቀን በሁለት ፈረቃ ከፋፍሎ ማስተማር የሚችል 5% በአንድ ፈረቃ ብቻ ይሄ ገጠር ላይ ነው የሚሰራው ተማሪው ትንሽ ስለሆነ በአንድ ፈረቃ ብቻ መቀጠል የሚችል 16% ወይም 25 ትምህርት ቤቶች በሳምንት 3 ቀን በማድረግ ማስተማር የሚችሉ ናቸው።
ተማሪዎቹ ትምህርት እንዲጀምሩ ሲደረግ ኮቪድ-19 ለመከላከል የሚያስፈልጉ ቅድመ ዝግጅቶች መሟላት እንዳለባቸው የሚናገሩት ወይዘሮ ሙልካ ለዚህም ቢሮአቸው ከተለያዩ ባለድርሻ አካላት ጋር በመተባበር የአፍና አፍንጫ መሸፈኛ ማስክ ማሰባሰባቸውን ይናገራሉ። የተዋሲ ማጽዳን በተመለከተም በአስተዳደሩ የኬሚስትሪ መምህራን አማካኝነት ደህንነቱ የተረጋገጠ ሳኒታይዘር መመረት መጀመሩን ይናገራሉ። በቂ ውሃ አቅርቦት በየትምህርት ቤቶቹ እንዲኖር በማድረግ ረገድ ግን አንዳንድ ክፍተቶች መኖራቸውን ይሁንና ለክፍተቶቹ መፍትሄ ሳይፈለግ ትምህርት አይጀመርም ብለዋል። የተወሰኑ ትምህርት ቤቶች ከጅቡቲ የተመላሽ ስደተኞችና በኮሮና ቫይረስ የተጠረጠሩ የአስተዳደር ነዋሪዎች መቆያ ስለነበሩ ከፍተኛ ጉዳት ደርሶባቸዋል። ትምህርት ቤቶቹን ለማስጠገን አስተዳደሩ የበጀት እጥረት አለብኝ በማለቱ የናሽናል ሲሚንቶ አክሲዮን ማህበር የእድሳቱን ሙሉ ወጪ ለመሸፈን ተስማምቶ የእድሳት ስራውን ለመጀመር በዝግጅት ላይ መሆናቸውን ወይዘሮ ሙልክ አስታውቀዋል። በድሬዳዋ ጥቅምት 9ና 16 ትምህርት ለመጀመር የታሰበ ሲሆን ከዚህ አስቀድሞ ግን ወላጆች የተካተቱበት ገምጋሚ ቡድን ትምህርት ቤቶቹ ኮቪድ-19 ግምት ውስጥ ያስገባ ትምህርት ለመጀመር ዝግጁ መሆን አለመሆናቸውን የማረጋገጥ ስራ እንደሚሰራ በመግለጫው ተመልክቷል። ክፍተቶቹ ካሉ ትምህርት የሚጀመርበት ጊዜ ይራዘማል እንጂ ከነ ክፍተቶቹ ትምህርት አይጀመርም ነው የሚሉት ወይዘሮ ሙልካ። ከዚህ ባሻገር የኮቪድ-19 ወረርሽኝ በህብረተሰቡ ላይ ከፍተኛ ኢኮኖሚ ጫና የፈጠረ በመሆኑ ህብረተሰቡ ለልጆቹ የመማሪያ ግብዓቶችን ለመግዛት ሊቸገር ስለሚችል አቅም ያላቸው ሁሉ እንዲደግፉ የማስተባበር ስራ እየተሰራ መሆኑ በመግለጫው ወቅት ተገልጿል። ለአሜሪካ ድምጽ
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ሁኑ። የፕሮግራም ማስታወቂያ። ማክሰኞ ምሽት ህይወታቸው ያለፈው የአደባባዩን ምሁር ፕሮፌሰር መስፍን ወልደ ማርያምን ህይወት የሚዳስስ መሰናዶ በእሁድ ምሽት
ኢትዮጵያ በጣም የሚጎላት የህዝባዊ ምሁር ትምህርቱን፣ እውቀቱን፣ ችሎታውን ማህበረሰቡን እሱ ትክክል ነው ብሎ ወደሚያምንበት አቅጣጫ በተለይ ፍትህ በሚመለከት ያለው ጠንካራት ፍትህ ለድሃ፣ ለሀብታም፣ ለባለስልጣን ስልጣን ለሌለው ሳይሆን ለሁሉም እኩል መሆን አለበት። በተለይ ደግሞ ከምንም በላይ ፍትህ ለዝቅተኛ ደረጃ ላይ ያለው የህብረተሰብ ክፍል ምን ያህል አስፈላጊ እንደሆነ ያምን ነበር። በዛም ታክል ነበር እና የሚያምንባቸውን ነገሮች ያለምንም ፍርሃት፣ ያለምንም መሸማቀቅ፣ ያለምንም አዲስ በሱ እምነት ያለምንም አድሎ ወይም ለገንዘብና ለጥቅም ብሎ ወደኋላ ሳይል ፊት ለፊት ማንም ስልጣን ያለው ይሁን የሌለው ሳይፈራ የሚያምርበትን ነገር በግልጽ መናገር የሚችል የዝቅተኛው ማህበረሰብ ጠበቃ ነበር ማለት ይቻላል።
ዶክተር ብርሃኑ ነጋ ናቸው። ሌሎች ወዳጆቻቸው የሰጡትን አስተያየት ያካተተ ረጅሙን የህይወት ጉዟቸውን በመጠኑ የሚዳስስ ዘገባ አሰናድተናል። እሁድ ምሽት 3 ሰዓት ላይ ጠብቁን። ወደ ተከታዩ ዘገባ እንለፍ። በአዲስ አበባና በቢሾፍቱ ቅዳሜና እሁድ ይከበራል በተባለው የኢሬቻ በዓል ላይ ለመታደም ወደ አዲስ አበባ ጉዞ የጀመሩ ሰዎች ወደ ከተማው እንዳይገቡ በመንግስት የጸጥታ ኃይሎች መከልከላቸውን አንዳንድ የምዕራብ ኦሮሚያ ከተሞች ነዋሪዎች ገለጹ። የኦሮሚያ መደበኛ ፖሊስ ኮሚሽነር ሙስጠፋ ከድር የዘንድሮ የኢሬቻ በዓል በኮቪድ-19 ወረርሽኝ ምክንያት በውስን ሰዎች ስለሚከበር በዓሉን ለማክበር በዛ ብለው ወደ አዲስ አበባ በመምጣት ላይ የሚገኙ ግለሰቦችን የጸጥታ ኃይሎች ማስቆማቸውን ገልጸዋል። በኢሬቻ ክብረ በዓል ላይ የጸጥታ ችግር ለመፍጠር ዝግጅት ሲያደርጉ የነበሩ 500 ግለሰቦችንም ፖሊስ በቁጥጥር ስር መዋሉን ኮሚሽነሩ ጨምረው ገልጸዋል። ናኮር መልካ ተጨማሪ ያለው።
በኦሮሞ ህዝብ ዘንድ ትልቅ ስፍራ የሚሰጠውን የሆረፊንፊኔ ኢሬቻ በዓል ለማክበር የሰዓታት ጊዜ ብቻ ቀርተውታል። የተለያዩ ጥሪ የተደረገላቸው እንግዶች ወደ አዲስ አበባ የገቡና እየገቡ መሆኑ ቢገለጽም ከአንዳንድ የምዕራብ ኦሮሚያ ከተሞች ከትናንት ጀምሮ ጉዞ ላይ እንዳሉ የገለጹ ግለሰቦች ወደ አዲስ አበባ እንዳንገባ ተከልክለናል ሲሉ ቅሬታቸውን እያሰሙ ነው። አቶ ተላዋቅ ጅራ ከነቀምቴ ከተማ ወደ አዲስ አበባ በመሄድ በሆረፊንፊኔ ላይ በሚከበረው የኢሬቻ በዓል ላይ ለመታደም ሀሳቡ ቢኖራቸውም ከእርሳቸው ቀድመው ትናንት ሆለታ የገቡ አባገዳዎች ባሉበት እንዲቆዩ በመደረጋቸው መቅረታቸውን ገልጸዋል።
የመንግስት ጸጥታ ኃይሎች የኢሬቻን በዓል ለማክበር የሚሄዱ ሰዎችን መንገድ ላይ እየከለከሏቸው ነው። ከቢድሌና ከምቱ የመጡ ሰዎች ከነቀምቴ እንዳያልፉ እየተደረገ ነው። ከነቀምቴ የሄዱ አባ ገዳ አስፋው ከበደና አባ ገዳ ምዝጋኑ የሚባሉ ከሆለታ ከተማ እንዳያልፉ ተደርጓል። በባህልና ቱሪዝም ጽህፈት ቤት በኩል የሚሰጥ የጥሪ ካርድ ከሌላቸው ማንንም እያሳለፉ አይደለም። የበዓሉ ታዳሚ ከኮሮና ራሱን ሊጠብቅ ይችላል። ጸጥታን ማስፈን ጥሩ ሆኖ የባህል ልብስ ለብሶ የሚሄድ ሰውን ሁሉ ይዞ ማንገላታት ያሳዝናል ብለዋል።
ከአባገዳዎቹ መካከል በስልክ ለማነጋገር ያደረግኩት ጥረት አልተሳካም። ከደምቢዶሎ ከተማ ትናንት መነሳታቸውን የሚናገሩት ወይዘሮ ቢሊሴ ቀኖ በርካታ ፍተሻ በጸጥታ ኃይሎች ጉዞ ላይ ያሉ እንደተደረገ ገልጸው በአምቦ ገጠመን ያሉትን መስተጓጎል እንዲህ ገልጻሉ።
ከደምቢዶሎ ነው የተነሳ ነው። ነቀምቴ እስክንደርስ ምንም የሰማነው ነገር አልነበረም። በብዙ ቦታ ቆመን ከተፈተሽን በኋላ ትናንት ምሽት ጊንጪ ከተማ ደርሰን መኪና ውስጥ አድረን ጉዟችንን ዛሬ ጠዋት ልንቀጥል ስንል የመንግስት ጸጥታ አስከባሪዎች ሹፌራችንን ደብድበው መኪናውን በኃይል እንዲያዞር አድርገውት አሁን በአምቦ ከተማ ውስጥ አልጋ ይዘን እየተንገላታን ነው። ለበዓሉ የሚሄዱ እንዳሉ ሆኖ ከተጓዦቹ መካከል ቀጠሮ ኖሯቸው ለተሻለ ሕክምና የሚሄዱ ህጻናትን የያዙ ሰዎችም አሉ። በአጠቃላይ ወደ 11 አውቶቡስ ነው መንገድ ላይ ቆሞ ያለው ብለዋል።
የአምቦ ከተማ ነዋሪው አቶ መዋሰኝም በዓሉን በአዲስ አበባ ተገኝተው ከመታደም መከልከላቸውን ይገልጻሉ።
አሁን መንግስት እያደረገ ያለው ህዝቡን ትራንስፖርት በመከልከል በተለያዩ አካባቢ ምንኛ ፍተሻ ነበረ፣ በተለያዩ ወታደር ሰራዊቶች። ይሄ የሰርግ ጥሪ ይመስል የተወሰነውን ጠርቶ የተወሰነውን የሚከለክል በዓል ስነ ስርዓት አይደለም። እሱ አምቦ ላይ አሁን ትራንስፖርት ወደ አዲስ አበባ መስመር የሚሄዱት በሙሉ ተዘግተዋል። ከወለጋ መስመር የሚመጣ ወደ አዲስ አበባ የሚገቡ መስመሮች አሁን ጊንጪ አካባቢ ብትሄድ ከጊንጪ ወደዛ እንዳይገቡ ቡራዩ ላይ ተዘግተዋል።
ግለሰቦቹ በኢሬቻ በዓል ላይ ለመታደም ፍላጎት ቢኖራቸውም ለመታደም የሚያስችል የጥሪ ወረቀት እንዳልያዙ ግን ገልጸዋል። የኦሮሚያ መደበኛ ፖሊስ ኮሚሽነር ሙስጠፋ ከድር የዘንድሮው የኢሬቻ በዓል በኮቪድ-19 በሽታ ምክንያት በውስን ሰው ስለሚከበር በዓሉን ለማክበር በርከት ብለው ወደ አዲስ አበባ በመምጣት ላይ የሚገኙ ግለሰቦችን የጸጥታ ኃይሎች ማስቆማቸውን አልሸሸጉም።
በቅድሚያ ለመላ ኦሮሞ ህዝብ እንኳን ለኢሬቻ በዓል አደረሳችሁ እያልኩ አባገዳዎች በሰጡት መግለጫ መሰረት አሁንም በዓሉ በአዲስ አበባና ቢሾፍቱ ነገና ከነገ ወዲያ ይከበራል። በአሁኑ ጊዜ የኮቪድ-19 ወረርሽኝ ዓለምን እያስቸገረ ነው። ኢሬቻን ጨምሮ ሌሎችም ባህሎች የጤና ባለሙያዎች በመከሩት መሰረት ከንክኪ ነፃ በሆነ መልኩ በጥቂት ሰዎች ለማክበር ነው የታሰበው። በበዓሉ ላይ አባገዳዎች ይሳተፋሉ፣ ትላልቅ ሰዎችም ይኖራሉ። ከተለያዩ ዞኖች የተጋበዙ እንግዶችም ይሳተፋሉ። እነሱ ወደ አዲስ አበባ እንዳይመጡ የሚከለከሉበት ምክንያት የለም። ነገር ግን ልክ እንደ ድሮ እንሂድ የሚሉ ሰዎች ጉዳዩን ወደ ፖለቲካ ሊቀይሩ የሚያስቡ ስላሉ ከተለያዩ ቦታዎች በብዛት የሚመጡ ሰዎች እንዲከለከሉ ተደርጓል። ከሻሸመኔና ከወለጋ መስመር ጭምር በኮንትራት መኪና በመምጣት ላይ የነበሩ ወደ የአካባቢው እንዲመለሱ ተደርጓል። ይህም ከተፈቀደው ሰው በላይ በስነስርዓቱ ላይ መገኘት ስለማይችል ነው። ለግል ጉዳይ የሚጓዙትን በተመለከተ ግን መንቀሳቀስ ይችላሉ ብለዋል።
ኮሚሽነር ሙስጠፋ የኢሬቻ በዓልን ለማወክና የጸጥታ ችግር ለመፍጠር ዝግጅት ላይ የነበሩ 500 ግለሰቦች ተይዘዋል ሲሉ አስታውቀዋል። የተለያዩ አይነቶች ጦር መሳሪያዎችም መያዛቸውን ገልጸዋል።
ከ500 በላይ ሰዎች የተያዙ አሉ። ከእነርሱም ጋር ቦምብ፣ ክላሽ፣ ሽጉጥና ሌሎችም ለአሁኑ ቁጥሩን የማልገልጽልህ የጦር መሳሪያ ተይዟል። ዛሬም ብዙ የጦር መሳሪያዎች በጸጥታ ኃይሉ ተይዘዋል። ይሄ ምን ያሳያል? በኢሬቻ በዓል ላይ የሚሳተፉ ሰዎች ላይ ጉዳት ለማድረስ ነው። በቅድሚያ በዓሉን በሰላም እንዲጠናቀቅ፣ የህዝባችንም ሰላም ስጋት ውስጥ እንዳይወድቅ እየሰራን ያለ ነው ብለዋል።
በዚህ በኢሬቻ ዋዜማ በፖሊስ የተያዙ ግለሰቦችንና በቁጥጥር ስር የዋሉ የጦር መሳሪያዎችን በተመለከተ አስፈላጊው ማጣራት ከተደረገ በኋላ ለብዙሃን መገናኛ መግለጫ የሚሰጡ መሆኑንም አክለው ገልጸዋል። የኦሮሚያ መደበኛ ፖሊስ ኮሚሽነሩ ሙስጠፋ ከድር። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ናኮር መልካን ለዘገባው እናመሰግናለን። የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እናልፋለን። በአዲስ አበባ የጋራ መኖሪያ ቤት እጣ የወጣላቸው የልማት ተነሽ አርሶ አደሮች ላይ በተደረገ ማጣራት ተገቢውን ማስረጃ ያላቀረቡ 463 ቤቶች መታገዳቸውን የአዲስ አበባ ከተማ መስተዳድር አስታወቀ። ከ74,000 በላይ የጋራ መኖሪያ ቤቶች እጣ ለወጣላቸውና ለልማት ተነሽ አርሶ አደሮች መተላለፍ ጀምሯል። በዚሁ የቁልፍ የካርታና የውል ርክክብ ስነ ስርዓት ላይ የተገኙና የቤት ባለቤት የሆኑት የልማት ተነሽ አርሶ አደሮች ለአመታት ሜዳ ላይ ተጥለው የነበሩ መሆናቸውን ለአሜሪካ ድምጽ ተናግረዋል። በስነ ስርዓቱ ላይ የተገኙት ምክትል ከንቲባ አዳነች አቤቤ አዲስ አበባ ያሏትን አርሶ አደሮች ይዛ ትቀጥላለች ብለዋል። ፀሐይ ዳምጠው ተጨማሪ አላት።
51,229 እጣ የወጣላቸው እድለኞችና 22,915 የልማት ተነሺ አርሶ አደሮች ናቸው የርክብክብ ስነ ስርዓቱ በይፋ የተጀመረላቸው። የዚሁኑ መርሃ ግብር መጀመር ምክንያት በማድረግ በአዲስ አበባ ከተማ አስተዳደር በተካሄደው ስነ ስርዓት ላይ የተገኙት ምክትል ከንቲባ አዳነች አቤቤ ለመቶ ባለ እድለኞችና የልማት ተነሺ አርሶ አደሮች ቁልፍና ካርታ አስረክቧል። ለቤት እድለኞችና የልማት ተነሺ አርሶ አደሮች የሚደረገው የቁልፍ የካርታና የውል ርክብክብ እስከ ጥቅምት 12 ድረስ እንደሚቀጥል ነው የተነገረው። ለአመታት በአዲስ አበባ እየተከናወነ በነበረው የልማት ስራ ከቀያቸው የተፈናቀሉ አርሶ አደሮች ለተለያዩ ምጣኔ ሀብታዊ ችግር መጋለጣቸው ምክትል ከንቲባ አዳነች አቤቤ አስታውሷል። የከተማዋ አስተዳደር ከተማዋ በዙሪያው የሚገኙ አርሶ አደሮች የምትገፋ ሳትሆን አብራቸው የምታድግ እንድትሆን የልማት ተፈናቃይ አርሶ አደሮችም የዚህ የቤት ልማት መርሃ ግብር ተጠቃሚ እንዲሆኑ የሚያስችል ተግባር መጀመሩን ወይዘሮ አዳነች አቤቤ ተናግረዋል።
ሁለንተናዊ እድገት በዙሪያ ላሉ አርሶ አደሮች እድል እንጂ ስጋት መሆን የለበትም። ባለፉት ጊዜያት በከተማችን ፈጣን መጠነ ሰፊ የጎንዮሽ የከተማይነት እድገት ምክንያት ከባዱንና መራራውን እዚህም በአይናችሁ እንዳያቸዋቸው ዋጋ የከፈለውን አርሶ አደር ከነገ ከነ ቤተሰቦቻቸው ከወደቁበት አንስተን እንባቸውን አብሰን አለንላችሁ ማለታችን ሰብአዊና ሕጋዊ ግዴታችንን መወጣት እንጂ ልዩ ተጠቃሚነት ተደርጎ ነጋሪት ሊጎሰምበት አይገባም። ከተወለዱበት ካደጉበት ቀያቸውና ከመሰረታዊ የገቢ ምንጫቸው ከሆነው መሬታቸው ተፈናቅለው በተገቢው መተኪያ መንገድ ሳይስተናገዱ የማይመጥን ካሳ ብቻ ተሰጥቷቸው ለችግር የዳረጉ አርሶ አደሮችን መልሰን ማቋቋም ሕጋዊና ሰብአዊ ኃላፊነት እንዳለብን እንገነዘባለን።
ወደፊትም ከተማዋ ያሏትን አርሶ አደሮች ይዛ ትቀጥላለች ነው ያሉት ምክትል ካንቲባው። መካከለኛና አነስተኛ ገቢ ያላቸው የከተማ ነዋሪዎች የቤት ባለቤት የማድረግ ስራ እንደሚቀጥል የተናገሩት ወይዘሮ አዳነች በመስተዳደሩ የተዘጋጁትን አማራጮች አብራርቷል።
ከተማ አስተዳደሩ አሁንም አቅርቦትና ፍላጎቱ ያልተጣጣመውን የመኖሪያ ቤት ችግር ለመቅረፍ የጋራ መኖሪያ ቤቶች ግንባታ ተጨማሪ አማራጮችን ይዞ ቀርቧል። ይህም የፋይናንስ የመሬት አቅርቦቶችን በማመቻቸት የልማት ተነሺውን ተገቢ ካሳ የሚያገኙበትን አሰራሮች በመዘርጋት የሚተገበር ነው የሚሆነው። በዚሁ መሰረት የ20/80 የ40/60 የጋራ መኖሪያ ቤቶች ግንባታ፣ የክራይ ቤቶች ግንባታ፣ የማህበር ቤቶች ግንባታ ከልማት አጋሮች ጋራ በአጋርነት ቤቶችን የመገንባት አሰራር ከሪል ስቴት አልሚዎች ጋራ በመሆን ችግሩን በወጥነት ለማቃለል አጠናክረን የምንሰራ መሆኑን በዚህ አጋጣሚ ላሳውቃችሁ እወዳለሁ።
በትናንትናው ዕለት የርክብክብ ፕሮግራም ላይ እንደተገለጸው በ13ኛ ዙር እጣ የወጣላቸው የ20/80 ባለድለኞች ብዛት 32653 ሲሆኑ ከነዚህ ውስጥ 7000 የሚሆኑ ውል ጨርሰዋል። 245 የሚሆኑ ቁልፋቸውን ተረክበዋል። የቀሪዎቹ በሂደት ላይ ነው። በ40/60 መርሃ ግብር እጣ የወጣላቸው ብዛት 18576 ሲሆኑ ከነዚህ ውስጥ 17256 ውላቸውን ጨርሰዋል። ከነዚህ ውስጥ 14296 ቁልፍ ተረክበዋል። ቀሪዎቹ ደግሞ በሂደት ላይ መሆናቸው ተገልጿል። በመጀመሪያ ዙር እጣ የወጣላቸው የልማት ተነሺ አርሶ አደሮች 22915 ሲሆኑ ቁልፍና ካርታ ማስረከብ የተጀመረው በትናንትና ዕለት ነው። ምክትል ከንቲባ አዳነች አቤቤ እንደተናገሩት እጣ የወጣላቸው የልማት ተነሺ አርሶ አደሮች ስም ዝርዝር ላይ በተደረገ ማጣራት ተገቢውን ማስረጃ የሌላቸው 463 ቤቶች ታግዷል። የቤት ባለቤት የሆኑት አርሶ አደሮችም የተሰማቸውን ስሜት ለአሜሪካ ድምጽ አጋርተዋል።
ስሜ ታምራት ገሰው ይባላል። አርሶ አደር ነኝ። የመጣሁት ከላፍቶ ክፍለ ከተማ ሀና ገበሬ ማህበር አርሶ አደር ነኝ። ከሞተ በላይ ከቆመ በታች ነው ያለ ነው ባለፈው። በእውነቱ ከሆነ እኔ ለምሳሌ እኔ አንደኛ ገበሬ ባል የምጠራው ነበረ። ከበሮች አልፌ በትራክተር ነበር ማሳርሰው። 83000 ካሪ ሜትር ሲወሰድ የተሰጠ ምንድን ነው 9 ቤት ነበረኝ ለብቻ ለብቻ ያለው። ለአንድ ቤት ብቻ ሲሰጠኝ 9ኙን ቤት በነፃ ነው ያፈረስኩት። እንዲህ ያለ ነገር ነው። ነገር ግን ዛሬ እግዚአብሔር የተመሰገነ ይሁን በህልም ያየሁት ነገር ይመስለኛል። ላማለኝ በሰማይ ወተቷን ማላ የሚባል ጊዜ ነበረ። ዛሬ ግን ሰማይ ላይ የነበረችው ወርዳ ይኸውልና አልባት ነው።
ሙሉ ደበል ደስታ፣ በጣም በጣም ደስታ ነው የተሰማኝ። እድሜ ኖሮ ይህም ማየቴ እግዚአብሔርን አመሰግናለሁ፣ ከንቲባችንንም አመሰግናለሁ።
የጋራ መኖሪያ ቤቶች ባለድለኞችና የልማት ተነሺ አርሶ አደሮች የተካሄደው የጋራ ርክብክብ የዘገየው የመሰረተ ልማት ለማሟላት ጊዜ የወሰደውና በኮሮና ቫይረስ ወረርሽኝ ምክንያት መሆኑ ተጠቅሷል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ዛሬ የአርብ መደበኛ ዝግጅታችን ተጠናቋል። በቅዳሜና እሁድ ፕሮግራማችን ተመልሰን እንገናኛለን። እስከዛው ሰላም ደሩ።
ሰማዩም ተቆረ